Voice of America. የኢትዮጵያ ራዕይ ፓርቲ ኢራፓ የወቅቱን የሀገሪቱን ሁኔታ እንዴት ይመለከተዋል? ኢራፓን ጨምሮ 16 ሀገር አቀፍ ፓርቲዎች ከገዢው ኢህአዴግ ጋር እያካሄዱ ባሉት ድርድር እስካሁን የተገኘ ውጤት አለ ወይ? ወይስ በራሱ በድርድሩ ሳቢያ ቀውስ ውስጥ የገቡ ፓርቲዎች አሉ? መንግስት አሁን እስረኞችን ለመፍታት የወሰነው በፓርቲዎች ወይስ ህዝቡ ባሳደረው ጫና? ሰሎሞን ክፍሌ በቀጣዩ ዲሞክራሲ በተግባር ፕሮግራሙ እነዚህንና ሌሎች ጥያቄዎችን አንስቶ ከኢትዮጵያ ራዕይ ፓርቲ ሊቀመንበር ከአቶ ተሻለ ሰብሮ ጋር ተወያይቷል።
አቶ ተሻለ ሰብሮ፣ አስቀድሜ ለትብብሮ ላመስግን።
እናም እንደዚሁ
ሰሞኑን በመንግስት እየተወሰዱ ስላሉ እርምጃዎች ልጠይቆ፣ አሁን ያለውን ወቅታዊ ሁኔታ እንዴት ይመለከቱታል? አቶ ተሻለ፣
መንታ መንገድ ላይ ነች። እንደ ሀገር ድልን በድል እየተቀዳጀች ነው። እንደ መንግስትና እንደ ገዢው ፓርቲ ግን ተሸንፋለች። ግን አልሞት ባይ ተጋዳይነቷን እያረጋገጠች ነው ያለችው።
ኢህአዴግ እንደሚያውቁት በ1993 ዓ.ም ነው ስልጣን የያዘው። ከዚያን ጊዜ ጀምሮ አገሪቱ አሁን ባለው ደረጃ ችግር ውስጥ የገባችበትን ጊዜ ያውቃሉ?
እንደ ሀገር አልነበረም። እንደ ሀገር እንደ ህዝብ በአጠቃላይ መልኩ የተለያዩ ኪሶች ወይም ፖኬቶች ነበሩ። ነገር ግን እንዳሁኑ አልነበረም።
ከምን የመነጨ ይመስሎታል አሁን ያለው ችግር?
የኢትዮጵያ ህዝብ ችግር ላይ መውደቅ የጀመረው በ87 ከዛም ደግሞ በባሰ መልኩ 97 ነው። 87 ህገ መንግስቱን በተመለከተ ነው። ህገ መንግስቱ ውስጥ የነበሩ ወይም የተካተቱ አንቀጾች ለዛሬ ላለንበት ጋባዥ ሆነዋል። የ97ም ደግሞ ደም ወደ ማፍሰስና ወደ እልህኝነትና ወደ ጨባጫሪነትና ወደ ኃይልን መጠቀምን ሆን ብለው የተነሱበት ዲሞክራሲያዊ ጭላንጭሉ መጥፋት የጀመረበት በመሆኑ ከዛ ኑሩ ጊዜ ጀምሮ 87 ከዛም 97 ዛሬ ላለንበት ጋባዥና መሰረታዊ ምክንያቶችና ወቅቶች እንደሆኑ ማወቅ ይቻላል። በኢህአዴግ አንጻር ደግሞ ያየነው እንደሆነ ኢህአዴግ በተለይ 2007 ዓ.ም አምስተኛ ዙር ሀገር አቀፍ ምርጫን ወቅት ላይ ቢያንስ የጥገና ለውጥን መቀበል ይቻል እንደሆነ ተብሎ በሚታሰብበት ጊዜ እድሉን ያበላሸው 100% አሸንፍ ያለው ስልጣን ለመውጣቱ ከ2007 በእኛ አቆጣጠር ወይም በፈረንጆች 2015 ያው እሱ አደጋ ውስጥ መግባት ጀመረ። አደጋ ሁለት አይነት መልክ ነው። ኢህአዴግ ዛሬ ህዝብ አደጋ ውስጥ ገብቷል፣ ሀገራችን ቀውጥ ውስጥ ነቸው የሚለው እሱ እንደሱ ይበል የራሱ ነው። ያ የህዝብ ግን የጀመረው 87 ነው በእኛ አቆጣጠር ቅድም ባልኩት ምንጭ የሆነችው። ስለዚህ የአሁኑ ችግር ኢህአዴግ ብቻውን የራሱን ችግር የህዝብ እያደረገው እንጂ ህዝብማ ችግር ውስጥ የገባው ችግሩም ደግሞ እየታገለ የመጣበትና ዛሬ በድል አጥቢያ ላይ የሚገኝበት ወቅት ላይ ነን። ይሄ ነው ማለት የሚቻለው።
ይሄን ካነሱ ዘንድ አቶ ተሻለ፣ እርስዎ የሚመሩትን የኢትዮጵያ ራዕይ ፓርቲን ጨምሮ 16 ሀገር አቀፍ ፓርቲዎች ከገዢው ኢህአዴግ ጋር እየተደራደራችሁ ትገኛላችሁ። ድርድሩ በእናንተ ራዕይ ፓርቲ ግምገማ እስካሁን ምን ውጤት አስገኝቷል ይላሉ?
ጥሩ ጥያቄ ነው። ኢትዮጵያ ራዕይ ፓርቲ ለሰላማዊ ትግል ቆርጦ የተነሳ ነው። በእጁ ምስማርም ሆነ መርስ ቁልፍ የለውም። እምነቱ ነው፣ የኢትዮጵያ ህዝብ አጀንዳ ነው፣ ሀቀኝነቱና ቅንነቱ ነው፣ እደርሳለሁ አደርሳለሁ የሚለው ተስፋው ነው። ከዚያ አኳያ ከማንም ጋር በኢትዮጵያዊ አጀንዳና በኢትዮጵያዊነት ዙሪያ ላይ ለምነሱ ለማናቸውም ጉዙፍና አንኳር ሀገራዊ ጉዳዮች ከማንም ጋር በመደራደር በአንድ ጠረጴዛ ዙሪያ መቀመጥና መደራደር ይሄ መስመሩ ነው፣ መሪሁ ነው። ከዚያ አኳያ ከኢህአዴግ ጋር አሁን ሞክረናል፣ እየሞከርንም ነው እስከ ዛሬቱ ቀን ድረስ። ነገር ግን እስካሁን የተገኙት ውጤቶች ሌሎች ያራገቡት ማለትም በጣም ውጤታማ ነበር ባሉት መልኩ ሳይሆን ኢትዮጵያ ራዕይ ፓርቲ 34 አጀንዳዎችን አቅርቦ 22 ውድቅ ሆኖበት 12ቱን ብቻ ይዞ ከ12ቱም ወደ ፓርላማ ረቂቅ የቀረበው እንዲጸድቅ የቀረበው ላይ ብቸኛ የተቃወመ ኢትዮጵያ ራዕይ ፓርቲ ነው። 95% አልተቀበለውም። ይህን እስከ ዛሬ ያለውን ውጤት አልባ ብለን መግለጫ ያወጣ ነው። የኢትዮጵያ ራዕይ ፓርቲ አመራሩም ሆነ ምክር ቤቱ የተቀበለ ነው፣ ያመነበት ነው።
በዚህ በድርድሩ አካሄድ ላይ ከግራና ከቀኝ የሚሰሙ ሌሎች ቅሬታዎችም አሉ። እርስዎ ራስዎም አሁን ያነሱትን ጨምሮ ይህንኑ እንዳንጸባረቁ እናውቃለን። ለምሳሌ በዚህ ድርድር ምክንያት አንጋፋ የሚባለው ኢዴፓ ውስጥ ትልቅ ቀውስ ተፈጥሯል። ከድርድሩ የእስካሁን ጉዞ አንጻር ምንድን ናቸው ይላሉ ጉድለቶቹ በድርድሩ ላይ ማለቴ ነው?
በጣም አዝናለሁ። በውስጡ አንተ የሚባሉ መልካም ሰዎች እንደ ግለሰብ የወሰድኩ እንደሆነ አሉ። ራይ አላቸው፣ በኢትዮጵያነት የሚያምኑ አላማ አላቸው፣ ቆራጥነት ያላቸው አሉ። ነገር ግን እንደ ድርጅት ከሆነ ከኔ በላይ ይኸው የሚያውቋል ዓለም ህዝብ የሚያውቁ ነው፣ በውጭም በውስጥም ያለው ነው። ስለዚህ እየጠራ መስመር ውስጥ የገባ አይመስለኝም። ያ ድርጅት የጠራ መስመር ውስጥ የገባ አልመሰለኝም። ስለዚህ በሌላ ድርጅት ጉዳይ ላይ ዘዙስ ገብቼ መናገር አግባብ አይደለም። የፓርቲንም እምነት አይደለም። የትግል አጋርነታችን ግን አንድ መስመሩ የጠራ ቢሆን፣ አቋሙ የጠራ ቢሆን ብዙ መሳት ይቻል ነበረ። ዛሬ የሚታየው ነገር ባልተደገመ ነበረ። ስለዚህ ግለሰቦችን አደንቃለሁ። ነገር ግን እንደ መስመሩ ባልጠራ መልኩ በመሄዱ ግን እንቸገራለን። ያ ለኢትዮጵያ ፖለቲካም ችግር ፈጣሪ እንደሆነ ይሰማናል።
በመጨረሻ አቶ ተሻለ ሰብሮ አንድ ጥያቄ ላንሳሉ እና አበቃለሁ። አሁን ኢትዮጵያ ውስጥ ባለው የፖለቲካ እንቅስቃሴ ከፓርቲዎች ይልቅ ትልቁን ሚና እየተጫወተ ያለው ህዝቡ ነው። ሌላው ቀርቶ አሁን መንግስት አሳሪዎችን ለመፍታት የተገደደው እናንተ ፓርቲዎች ባደረጋችሁት ጫና ሳይሆን በህዝቡ እምቢተኝነት ነው የሚሉ ወገኖች አሉ። እርስዎ ይህን እንዴት ያዩታል?
አዎ፣ ምንኛው ማናቸውም የህዝባዊ ጉዳይ ቀርቶ የቤተሰብ ጉዳይ እንኳ ቢሆን በአንድ ሰው በአንድ ግለሰብ ወይ በአባወራ በማወራ ወይ በቤት ውስጥ ባሉት በሌሎች ልጆች ታዳጊዎች ብቻ አይወሰንም። ሁሉም ሚና አለው። ሁሉም የሚጫወተው መስመር አለው፣ ድርሻ አለው። ስለዚህ የሁሉም የተባበረ ሀሳብ፣ የተባበረ ሙከራ፣ የተባበረ በቀጥታም ሆነ በተዘዋዋሪ የተደረጉ እንቅስቃሴዎች ናቸው ለዚህ አበቃው። ስለዚህ ሁሉም ሚናውን እየተጫወተ ነው። የሁሉም አሻራም የተቀመጠበት እንደሆነ ነው። ይህ እንቅስቃሴና ይህ አብዮታዊ ጅምሮች ትክክል ነው። አንዱ ከሌላው ሊበላለጥ ይችል ይሆናል በተወሰነ መልኩ፣ ግን ጠቅልል ያለ ድምር ውጤት የኢትዮጵያኖች በኢትዮጵያነት ዙሪያ በግልም በተናጠልም የሚወረውሩት ጠጠሮች ናቸው፣ ከውስጥም ከውጭም፣ ከሀገር ውጭም ከሀገር ውስጥም። ስለዚህ እንደውም አልፎ ተርፎ ሌሎች ኃይላትም ማለትም ኢትዮጵያኖች ያልሆኑ ወገኖች የሚያደርጉት አስተዋጽኦ ይኖራል። አሁን ለተደረገውና እየተደረገም ላለው ሊሆንም ወዳለው ያው የሚወስድ ምንድን ነው? በትክክል የሁሉ አስተዋጽኦ ነው። በተለይ በሀገር ውስጥ በተለይ በኢትዮጵያኖች ዙሪያ የሚደረጉ እንቅስቃሴዎች ሊዳብሩ ይገባል። ስልጣን ላይ ባለው መንግስት ጋር መደራደር ወደማይቻልበት ደረጃ እየተደረሰ ነው። ከስልጣን በሰላማዊ መንገድ ወጥቶ ስልጣንን እንዴት እና በምን መልኩ ማስተላለፍ እንደሚገባው ወደ መደራደሪያ ነጥብ መውሰድ እንጂ ስልጣን ላይ ተቀምጦ ህዝብ አልፈለግም ያለው ተቃውሞ የገጠመው ታግሎ የተሸነፈው ተከራክሮ የተረታው መንግስት ላይ ስልጣን ተቀምጦ ድርድርን በዲሞክራሲና ሰላማዊ በሆነ ዘለቄታ ባለው መልኩ አመጣለሁኝ፣ ህዝብን አንድ አደርጋለሁ፣ ሀገር እንደገና መልሼ እገነባለሁ፣ ብሔራዊ መግባባትን አመጣለሁ ለማለት የሚመች እና የሚቻልም አይመስልንም። ስለዚህ መንግስት ወደ ራሱ ተመልሶ አንደኛ በቀደም የተናገረው ይሄ መግለጫ ጥፋትን ካመነ ጥፋትን ያመነ ክፍል ይወርዳል ከስልጣን ወርዶ ዝቅ ብሎ ከህዝብ ጋር ይመስላል እንጂ አሁንም ስልጣን ቆይቶ ይቅርታ የጠየቀበት ምን እንደሆነ በግልጽ ሳያስቀምጥ እርምጃም ሳይወስድ ስልጣንም ሳይለቅ እዛ በቁጭ ብሎ በዛ መልኩ መሆን የለበትም ነው እያልኩት አለሁት። ኢትዮጵያ ህዝብ ግን በህብረት በአንድነት ተቀራርቦ መስራት በመቻቻል ቂመኞች ባለመሆን በኢትዮጵያዊ ወንነትና በአንድነቱ ህዝብ ራሱን በራሱ አስተባብሮ ወደ ብሔራዊ መግባባትና እርቀ ሰላም ድረስ መሄድ አለብን። ይህም ብል ነው የፓርቲ መስመር።
አቶ ተሻለ ሰብሮ የኢትዮጵያ ራዕይ ፓርቲ ኢራፓ ሊቀመንበር፣ ለሰጡኝ ማብራሪያ በጣም አመሰግናለሁ።
አቶ ሰለሞን፣ አንተንም ወንድሜንም ሆነ ድርጅትን ቢሆን ከልብ አመሰግናለሁ። እግዚአብሔር ባርካችን። እግዚአብሔር ይስጥልኝ። በኢትዮጵያ ስም በፓርቲ ስም